ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በረከት በመላስ ይገኛል ራስ ላይ ተመሰረተ ይሆናል። በመጽሐፍ ቅዱስ ውስጥ ከእግዚአብሔር ቃል ከያዕቆብ መልእክት የእግዚአብሔርን ቃል አውጥቼ አነብላችኋለሁ። አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በርሱ ጌታንና አብነን ባርካለን። በርሱ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። እምነትን ከሰው ንግግርና ምኞት ጋር የማያያዝና የማየት ትምህርት በመንፈስ ቅዱስ ሥራ እናምናለን በሚሉት ቤተ ክርስቲያናት በብዙ ይታያል። ለመሆኑ ሰዎች በአንደበታቸው እግዚአብሔርን ሳይታዘዙ፣ እግዚአብሔር ሳይናገራቸው የጌታን ቃልም ሆነ የራሳቸውን ጉጉት ጥብቅ የሆነ ምኞት እንዲሆንላቸው በመመኘታቸው ምኞታቸውን በንግግር ብቻ ስለገለጡት ያሰቡትና የለመኑትን ሁሉ ያገኛሉን? ደግሞስ ሰዎች ከመከራም ሆነ ተስፋ ከመቁረጥና ከሰልፍ ብዛት የተነሳ ቢማረሩና አፍራሽ ንግግሮችንና ጸሎቶችን በመናገራቸው የተናገሩት ይደርስባቸዋልን? ይህንን ጉዳይ ከእግዚአብሔር ቃል ለመመልከት አፍራሽ ነገር ተናግረው የተናገሩት ያልደረሰባቸው የእግዚአብሔርን ሰዎች ታሪክ በመመልከት ዛሬ ብዙ ትምህርት እናገኛለን። እምነት የሚሰጠን እንጂ እንደ ተፈጥሮ ችሎታ አብሮን የሚወለድ በስነ ህይወት ባህሪያችን ውስጥ ያለ ነገር አይደለም። መንፈሳዊ እምነት ምንጩ እግዚአብሔር ነው። እግዚአብሔር በቃሉ ሲናገረን ደግሞ መንፈስ ቅዱስ በውስጣችን ከሚሰራው የጸጋ ሥራ የተነሳ የሚገኝ ነው። ለመዳንም ሆነ ክርስቲያን ሆነ ለመኖር ለምንኖረው ኑሮ እምነት ዋና ነገር ነው። የክርስትና ህይወት በእምነት ተጀምሮ ከእምነት ወደ እምነት በሚገለጠው በእግዚአብሔር ጽድቅ በህይወት ያኖረናል። እምነት የክርስትና መጀመሪያ ብቻ ሳይሆን በጌታ ጸጋ የጸደቁ ሰዎች በእምነት ከጸደቁ በኋላ የክርስትና ህይወታቸውን የሚኖሩበትም ጸጋ ነው። ክርስቶስን በማመን የተጀመረ የክርስትና እምነት በክርስቶስ ስር በመስደድ በእምነት ይታደጋል። እምነት ሳይኖር እግዚአብሔርን ደስ አሰኝቶ መኖር ስለሌለ ክርስትናን ያለ እምነት መረዳት አይቻልም። እምነት የክርስትና እምነት አይን ነው። አይን ራሱን እንደማያይ እምነትም አለው የሚባል ሰው የሚያምነውን እንጂ አማኙን ራሱን ተመልካች አይደለም። ሙሴ የማይታየውን እንደሚያየው አድርጎ የጸናው በእምነት ስለሆነ ውድ አድማጮች እምነት የሚታመነውን የምናይበት መንፈሳዊ አይን ነው ማለት ይቻላል። እምነት የሚሰጠን ነው ስንል እኛ ተቀባዮች ነን ማለት ነው። ይህ ማለት ምን ጊዜም እምነት ከሰው ውጪ የሆነ ምክንያትና ምንጭ አለው እንጂ በሰው ውስጥ ከሰው ተፈጥሮ ችሎታ ጋር የተያያዘ ነገር አይደለም። እምነት በሰው ልብ ይሰራል እንጂ ምንጩና ምክንያቱ ከሰው ውጪ ነው። እምነት በሰው ውስጥ ሲሰራ ውድ አድማጮች የእምነት ምክንያትና ምንጭ በሆነው በእግዚአብሔር ሰው ይያዛል እንጂ እምነት በሚባል በሌለ ነገር ላይ ልቡ አያዝም። ደግሞ አለ ይህን አረፍተ ነገር እምነት በሰው ውስጥ ሲሰራ የእምነት ምክንያትና ምንጭ በሆነው በእግዚአብሔር ሰው ልቡ ይያዛል እንጂ እምነት በሚባል ነገር ልቡ አያዝም። ያለ እግዚአብሔር በራሱ የሚሰራ እምነት ስለሌለ እምነትን ማመን ትልቅ ስህተት ነው። መጽሐፍ ቅዱሳዊ እምነት በመታዘዝ እግዚአብሔርን በማዳመጥና በመስማት ላይ ማተኮሩ ለሚታዘዙ ሰዎች የሚሆን እንጂ ለአመፀኞች የሚሆን ጸጋ አይደለም። በእውነተኛ እምነት የሚኖሩ ሁሉ ቅዱስ ሕይወት፣ መንፈሳዊ ሕይወት ይኖራሉ እንጂ ሥጋዊና ምድራዊ ዘማዊ ሕይወት አይኖሩም። እግዚአብሔርን ማመን እግዚአብሔርን አምነን ከሚገኘው ነገር ይልቅ ከእግዚአብሔር ጋር ያለውን ወዳጅነትና ግንኙነት የሚያዳብር ባህሪ አለው። ሰው እግዚአብሔርን ካመነ ወዳጅነቱ ከእግዚአብሔር ጋር ይጠልቃል፣ በወዳጅነቱ ታምነን ብዙ ውለታ ያደረገልን ሰው ቢኖር ውድ አድማጮች ያ ሰው ለምነን ያላሳፈረን በችግራችን የደረሰልን ቢሆን እርሱን በማመናችን ስላለው እምነት እናወራለን ወይንስ ስለ ወዳጃችን ማንነት ደግነት እናወራለን? በዘራፊና ቀማኛ በሆነ እምነት የተካኑት የመድረክ ተዋንያን መሆናቸውን ከሚያሳዩን በስተቀር ባለውለታቸው እግዚአብሔር በደግነቱ የመሰጣቸው የነካቸው ልባቸው በፍቅሩ የተጠመቀ ወዳጅነቱን አምላኪ ያደረጋቸው የሱ ወዳጅነት አምላኪ ያደረጋቸው እንደሆኑ ማየት አስቸጋሪ ነው። ዛሬ የምናየው የመድረክ ተዋንያን ነው ወይስ የእግዚአብሔር ሰዎች ነው የሚለውን ጥያቄ በቅጡ እንድንጠይቅ የሚያደርግ ነው። እውነተኛ እምነት የመጨረሻው ትርፉ እግዚአብሔር ነው። በእውነተኛ እምነት የሚኖር በዚህ ጸጋ የታደለ ሰው ውድ አድማጮች በእግዚአብሔር ማንነት የተጠመቀ ሰው ነው። ውድ አድማጮች ይህንን በመረዳት የእግዚአብሔር ሰዎች እግዚአብሔርን በማመናቸው የኖሩትን ደካማና አስቸጋሪ ጎናቸውን እግዚአብሔር ያደረገውን የሰራውን እንመልከት። አፍራሽ ነገር በመናገራቸው ችግር ያላገኛቸውን የእግዚአብሔርን ሰዎች سنመለከት በአይነቱ የሚጠቀሰው ኢዮብ ነው። ኢዮብ በዚህ ጉዳይ የሚሆነውን እንመልከት። ኢዮብ መከራው ሲጠናበት እንዲህ አለ፣ ነፍሴ ህይወቴን ሰለቸቻት፣ የሐዘን እንጉርጉሮዬን እለቀዋለሁ፣ በነፍሴ ምሬት እናገራለሁ፣ ስለምን ከማህፀን አወጣኝ? አይን ሳያይ ምን ነው በሞቱ እንዳልነበረ በሆንኩ ከማህፀንም ወደ መቃብር በሰደዱኝ። የህይወቴ ዘመን ጥቂት አይደለምን? ወደማልመለስበት ስፍራ ወደ ጨለማና ወደ ሞት ጥላ ምድር እንደ ጨለማም ወደ ጨለመች ስርዓትም ወደ ሌለባት ወደ ሞት ጥላ ብርሃኗም እንደ ጨለማ ወደ ሆነው ምድር ሳልሄድ ጥቂት እጽናና ዘንድ ተወኝ ልቀቀኝ አለ። ኢዮብ ምዕራፍ 10 ቁጥር 1 ላይ እንዲሁም 18 እስከ 22 ስናነብህና ያለን ኢዮብ መከራው ያናገረውን እንዲህ የመሰለውን ምሬት ከተናገረ በኋላ ያለው ሁሉ ደረሰበትን? እንዳልደረሰበት የታሪኩ መጨረሻ ይመሰክራል። ይልቁንም ኢዮብ አጥቶ ከነበረው እጥፍ የሆነውን እግዚአብሔር እንደመለሰለት ከታሪኩ እንመለከታለን። አፍራሽ ነገር መናገር አፍራሽ ታሪክ ያኖራል ብለው የሚያስተምሩ ሐሰተኛ መምህራን ሰው በሚናገረው ነገር ታሪኩን እንደሚሰራ ያስተምራሉ። ከዚህ የተነሳ እያመማቸው አላመመኝም ይላሉ ሰዎች፣ እየተቸገሩ አልተቸገርኩም ይላሉ፣ ግራ እየገባቸው ግራ አልገባኝም ይላሉ። ምን ልንበል ወገኖች፣ ህይወታቸውና ታሪካቸው ከመላሳቸው ያልታረቁ አማኞችን ያፈራ አጭበርባሪ ሃይማኖት ተፈጠረ። በያዕቆብ ምዕራፍ 3 ቁጥር 10 ላይ ከአንድ አፍ በረከትና መርገም ይወጣሉ፣ ወንድሞቹ ይህ እንዲህ ሊሆን አይገባም አለ ያዕቆብ። ይህንን ቃል በመጥቀስ እነዚህ ሐሰት መምህራኑ የሰው አፍ የሰውን በረከትና መርገም የማስገኘት ችሎታ እንዳለው በዚህ ቃል ላይ ብቻ ተንተርስተው ያስተምራሉ። ውድ አድማጮች ያዕቆብ እንዲህ ያለ ትምህርት ለማስተማር ነበር ይህንን ያለውን። ከላይ በመጀመሪያው በመግቢያ ላይ ሰፋ አድርጌ በዝርዝር እንዳነበብኩላችሁ ያዕቆብ በዚህ ጉዳይ ላይ የሚያስተምረው ትምህርት ከነዚህ ሐሰት አስተማሪዎች ሐሳብና ትምህርት ጋር የሚታረቅ አይደለም። ያዕቆብ እንዲህ ያለ ትምህርት ለማስተማር ይህንን ፈጽሞ እንዳላለ ክፍሉን በሙሉ ረጋ ብሎ በማጥናት ማየት ይቻላል። ያዕቆብ እግዚአብሔርን በባረክንበት አንደበት በእግዚአብሔር አምሳል የተፈጠሩትን ሰዎች እንዴት እንደምንረግም አስተማር እንጂ በመላሳችን ስለሚገኝ በረከት አላስተማረም። ትምህርቱ ክርስቲያናዊ ስነ ምግባርን የሚያሳይ እንጂ ሰው በአንደበቱ በሚናገረው ንግግር ስለሚያተርፈው የጤንነት የምድራዊ በረከት መናገሩ አይደለም። እንዲህ ሊሆን ይችላል ብለን ማመን ትልቅ ቀልድ ነው። እንዲያማ ከሆነ አንድ ሰው እግዚአብሔርን ሲባርክ እግዚአብሔርን ባለጠጋ አደርገዋልን? አንድ ሰው ሌላውን ሰው ሲራገም ድሃ ወይንም በሽተኛ ያደርገዋልን? ያዕቆብ በሰው አንደበት ስለሚገኝ ብልጥግናና ፈውስ ሳይሆን የሚናገረው ሰዎች በንግግር በሌላ ላይ ስለሚያመጡት የመርገምና የበረከት ቃል መናገሩ የሞራልና የስነ ምግባር ትምህርት ማስተማሩ እንጂ ሳይሰሩና ኑሮን ሳያሻሽሉ ስለሚገኝ በመላስ ስለሚገኝ ብልጥግናና ጤንነት ጨርሶ አላስተማረም። እኛ እንዳየነው ውድ አድማጮች ስለ ብልጥግና ያወሩ ሰዎችን በማታለል በሃይማኖት ስም የበለጠጉ ቀማኞችን ዘራፊዎችን አይተናል። በመለፍለፋቸው ፈወሳለው ይያሉ ህክምና ማድረጋቸውን ትተው የሞቱ በህመም የተጎሳቆሉ ለሃይማኖት መሳደቢያ የሆኑ እናውቃለን እንጂ የመላስ ለፍለፋ ጤናማና ባለጠጋ ያደረጋቸው ሰዎች አይተና እናውቃ። ያዕቆብ እግዚአብሔርን በመስጋና ማምለካቸውንና በዚያው አንደበት ሌላውን ሰው ደግሞ በቃል መርገማቸውን ያስተማረው ያዕቆብ የሚያስተምረውን የስነ ምግባር ትምህርት ከመለጠጥ አልፎ ያዕቆብ ሊል ያላሰበውን ያላቀደውን ለማስተማር መሞከር የእግዚአብሔርን ቃል መሸቀጥና መቀላቀል ይሆናል። በዚህ ምዕራፍ ላይ በቁጥር 7 እና 8 ላይ ብቻ በረከትና መርገም የሚያመጣውን አንደበት ምን አይነት እንደሆነ ያዕቆብ ሲገልጠው የአራዊትና የወፎች የተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል ደግሞም ተገርቷል። ነገር ግን አንደበት ሊገራ ማንም ሰው አይችልም፣ የሚገድል መርዝ የሞላበት ወላዋይ ክፋት ነው በማለት ስለ አንደበት ተናገረ። ይህንን አንደበት ከአጥፊ ዓላማና ተግባር ገጥቶ ጽድቅና ሰላም የሞላበትን ፍሬ የሚያፈራ አንደበት ለማድረግ አንድ ሰው የሚችለው ከላይ በሚወርድ ጥበብ እንጂ ከታች ከዚህ ምድር ከሰው በሚገኝ ጥበብ እንዳልሆነ ያዕቆብ ያስተምረናል። ያዕቆብ የሚያስተምረው የተሳሳተ እምነት አስተማሪዎች ከሚያስተምሩት ትምህርት ጋር አብሮ የማይሄድ ትምህርት ያስተማረ የጌታ ባሪያ ነው። ትምህርቱ መንፈሳዊ ከብልጥግና ወንጌል ሰባኪዎች ጋር ፈጽሞ የማይሄድ እንደሆነ እንመለከታለን። ቀደም ብዬ እንዳስተማርኩት ያዕቆብን ቃላት እንደ ሀገር ቤት ቅንጥብጣቢ ስጋ የለቃቀሙ የማይለውን ይላል የሚሉት የእግዚአብሔርን ቃል ለሰው ምኞት ማስኬጃ በማድረግ የሚዳፈሩ አገልጋዮች ናቸው። ይህ ደግሞ የቃሉ ሌቦች አገልጋዮች ስለሆኑ እግዚአብሔር በፍርድ የሚጠይቃቸው በእግዚአብሔር ፊት የሚያስጠይቅ ጉዳይ እንደሆነ የታወቀ ነው። በምዕራፍ 1 ከቁጥር 9 እስከ 10 ላይ ያዕቆብ እንዲህ ይላል፣ የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ እንደ ሳር አበባ ያልፋልና ይላል። ይህ አባባሉ ከእምነት አስተማሪዎች ትምህርት ጋር አብሮ ጨርሶ አይሄድም። የተዋረደው በከፍታው ባለጠጋም በውርደቱ መመካቱ የመስቀልን መንገድ ራስን ክዶ የመኖርን ሕይወት የሚያሳይ እንጂ ሌላ ነገር ነውን? ባለጠጋው በውርደቱ መመካቱ በመላስ የሚገኘውን በረከት ሰባኪዎች ሊውጡት የማይችሉት ትምህርት ነው። ባለጠጋ ራሱን በማዋረዱ የሚያገኘውን ከፍታ የሚያስገኝለት በጊዜው ከፍ ከፍ አድራጊው ነው የተባለው የእስራኤል አምላክ እግዚአብሔር ጌታ አምላክ ነው። በምዕራፍ 4 ቁጥር 10 ላይ በጌታ ፊት ራሳችሁን አዋርዱ ከፍ ከፍም ያደርጋችኋል ስለሚል መላሳችንን መታመኑን ትተን ከፍ አድራጊውን እግዚአብሔርን ከፍ እንዲያደርገን በሱ ስር ዝቅ ማለትን ነው መማር ያለብን። የእግዚአብሔር ስም የተባረከ ይሁን። ይህ በሰው መላስ የሚገኝ ከፍታ ሳይሆን ከፍ አድራጊው እግዚአብሔር መሆኑን በማወቅ በሚደረግ ዝቅታ የሚገኝ መሆኑን ማስተዋል አለብን። ሌላው ትምህርት የምናገኝበት የእግዚአብሔር ሰው ኤልያስ ነው። ውድ አድማጮች ኤልያስ በሕይወቱ ባለፉት ድንቅ ስራዎችና በኃይል ስራዎች የሚታወቅ አይነተኛ አገልግሎት ያገለገለ ታላቅ ነብይ ነው። በአንደኛ ነገሥት 19 ቁጥር 4 ላይ እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ፣ መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ነቢዩ ይህንን በምሬት በመናገሩ ሕይወቱ ከእርሱ እንዳልተወሰደ ይልቁንም ሞትን ሳይ በሳት ሰረገላ የተነጠቀ ባስደናቂ ታሪክ የምድር ሕይወቱ የተጠናቀቀ ለብሉይ ኪዳን ነቢያት ሁሉ ቁንጮ አይነተኛ ምሳሌ ሆነ አስገራሚ የእግዚአብሔር ሰው ነው። የኤልያስ ሕይወትና ታሪክ መማሪያና መታነጫ መሆኑ ቀርቷልን? ውድ አድማጮች፣ የእምነት አርበኞቻችን የተሳሳተ እምነት የሚያስተምሩት የቴሌቪዥን ሰባኪዎች መሆን ከጀመሩበት ጊዜ ጀምሮ እነርሱን ማድመጥ ከጀመርንበት ጊዜ ጀምሮ ከመጽሐፍ ቅዱስ ስለተለያየን ከእግዚአብሔር ሰዎች ታሪክም ከሚባርከው ታሪክ ተለያይተናል። እግዚአብሔር የንስሐ ልብ ሰጥቶ ወደ ቃሉ ይመልሰን። አፍራሽ ነገር በምሬትና ተስፋ በመቁረጥ ጊዜ ተናግረው የተናገሩት ያልደረሰባቸው ለምንድን ነው? የሕይወታቸው ታሪክ በሚናገሩት ላይ ሳይሆን የሚወሰነው በሚያምኑት በእግዚአብሔር ላይ ነው። አማኞች ከአምላካቸው ጋር የሚነጋገሩት ሰው ሆነው ነው። ሰው የሆነው ባህሪያቸው፣ ድካማቸው የሚያመጣው ነገር ሁሉ ይንጸባረቃል። የእግዚአብሔር ስም የተባረከ ይሁን። እነዚህ የእግዚአብሔር ሰዎች በመከራቸው በችግራቸው ሲዝሉ ተስፋ ሲቆርጡ የሚናገሩት የሚጸልዩት ነገር በእግዚአብሔር ዘንድ የሚጣል የሚነቀፍ አይደለም። ሰው በመሆን አቅማቸውን ውስንነት ይህንን መግለጣቸው አያሳፍርም። የእግዚአብሔር ልጅ በመስቀል ላይ ሲሞት ለህመም የደነዘዘ ህመም የማይሰማው አልነበረም። ነፍሴ እስከ ሞት ድረስ እጅግ አዘነች አለ ነው። ሐዘን ፔን አለ። እግዚአብሔር ሰዎች ግራ ይገባቸዋል። ይልቁን ያንን የሚሰማውና የሚያውቀው አምላካቸው ይራራላቸዋል። በድካማቸው ኃይሉ ሊገልጥ ይመቹታል እንጂ እንቅፋት አይሆኑበትም። የሰው ድካም የእግዚአብሔር ኃይልና ጸጋ መግለጫ ነው እንጂ የጥፋትና የውርደት ምክንያት አይደለም። ያልሆነውን ሆነን እያልን፣ ያላገኘነውን አገኘን እያልን፣ ያልተረዳነውን ተረዳን እያልን በመዘላበድ በምላስ ልፍለፋ ከሚኖር ሃይማኖት እግዚአብሔር ያውጣን። ወገኖቼ መጽሐፍ ቅዱሳችን ዓለም ከምታስተምረው መንገድ የኑሮ ማሳኪያና መክበሪያ ዘዴ ጋር የተለያየ መንገድና ዘዴ ነው የሚያስተምረው። እግዚአብሔር ሥራው ሁሉ የሚመካ በእግዚአብሔር ይመካ የሚለውን ቃል ተግባራዊ በሚያደርግ የጸጋ ሥራ የሚሠራ አምላክ ነው እንጂ በዓለማዊ ስልትና ዘዴ የሚሰራ አይደለም። ሐዋርያው ጳውሎስ ይህንን ጉዳይ በጠራ ሁኔታ ለማየት የሚያስችለንን ትምህርት በሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 10 ላይ ይነግረናል። ትምክህት የሚያስፈልግ ነው? አይጠቅምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ። በሥጋ እንደሆነ አላውቅም፣ ወይም ከሥጋ ውጪ እንደሆነ አላውቅም። እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ ሶስተኛ ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቃለሁ፣ በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። እንደዚህ ስላለው መካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። ልመካ በወድስ ሞኝ አልሆንም ነበር። እውነት እንናገራለሁና እላለሁና፣ ነገር ግን ማንም ከሚያይ ከኔም ከሚሰማ የምበልጥ አርጎ እንዳይቆጥረኝ ትቸዋለሁ። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ ሦስት ጊዜ ጌታን ለመንሁ፣ እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታት በችግር በስደት በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝና። ሐዋርያው ጳውሎስ ወደ ሦስተኛ ሰማይ የሄደበትን ሁኔታ በዝርዝር ሊናገረው የሚችለው አይደለም። የሄደው በእግዚአብሔር ስለነበር እስከ ሶስተኛ ሰማይ ድረስ ተነጠቀ። እንዲህ ያለው መነጠቅ በመንፈስ ቅዱስ ኃይል በጌታ ፈቃድ የሆነ ስለነበር ሐዋርያው ጳውሎስ ለሰዎች መነጠቅ እንዴት እንደሚቻል ሊያስተምረው የሚችል የሚደገም ሰው በፈቃዱ የሚያደርገው ልምምድ ሆኖ አያውቀው። ይህ ሁኔታ ከጌታ የሆነ በመሆኑ ሐዋርያው ይህን ልምምዱን የሚገልጠው ትምክህት የሚያስፈልግ ነው አይጠቅምም ነገር ግን ከጌታ ወዳለው ራይና መገለጥ እመጣለሁ በሚል ሁኔታ ስለሆነ ጉዳዩ የመነጠቁ ነገር ከጌታ የሆነ በመገለጥ የተደረገ ገላጩ እግዚአብሔር ይህንን የሶስተኛ ሰማይ ጉዞና በዚያ የሆነውን የማየቱን ነገር ጌታ ራሱ የሰራው እንደሆነ ብቻ ይገልጣል። ታዲያ ጳውሎስ ይህንን ማየቱ ሊያስመካው ይችል ነበር። ነገር ግን በላዩ ላይ ጌታ በስልጣኑ ያደረገውን መገለጥ ከራሱ ማንነት ጋር ሊያያይዘው ፈጽሞ የማይችልበት ትልቅ ምስጢር ይናገራል። ልብ ብለን ክፍሉን ስንመለከት ሐዋርያው ጳውሎስ ስለሌላው ይናገር እንጂ ስለ ራሱ የሚናገር አይመስልም። የሚቀጥሉትን ሐሳቦች እስኪ እንመልከት። በቁጥር 1 ላይ ሰውን በክርስቶስ አውቃለሁ ይላል። ይሄ ማለት ትልቅ ነገር ነው። ሐዋርያው ይህንን የሚለው እንዲሁ ሰውን በሚተዋወቅበት ሁኔታ የማወቅን ጉዳይ ማንሳቱን ሳይሆን የሰውን ምንነትና ማንነት ሰው በእግዚአብሔር ፊት ዋጋ አግኝቶ የሚኖርበት ሁኔታ በክርስቶስ ውስጥ ካልሆነ ከክርስቶስ ውጪ የሚታሰብም ሆነ የሚታወቅ አለመሆኑን በማሰብ ነው። ሐዋርያው ጳውሎስ ሰውን በክርስቶስ ስለማውቅ ከክርስቶስ ውጪ በሆነ መንገድ የሚታወቅ ሰው በስጋ የሚታወቅ ሰው ነው ባይ ነው። በዚህ ውቀት የሚታወቀው ሰው በመስቀሉ ኃይል በእግዚአብሔር መንግስትና የክርስቶስ ከሆነው ነገር ተካፋይ አይሆንም። ምንጊዜም በስጋ የሚታወቅ ሰው በመስቀሉ ኃይል በትንሣኤ ኃይል በክርስቶስ ጸጋ የሚገኘውን ነገር ተካፋይ አይደለም። የእግዚአብሔር ክብር በሆነው በኢየሱስ ክርስቶስ የሚገኘው ሰማያዊ ነገር የሚሰጠውም ሆነ ያንን ለመለማመድ እድልና መብት ያለው በክርስቶስ የሆነ ሰው ብቻ ነው። የእግዚአብሔር ስም ብሩክ ይሁን። ሐዋርያው ጳውሎስ ወደ ሶስተኛ ሰማይ የተነጠቀውን ሰው ሁኔታ በደንብ ማወቅ የቻለ አይመስልም። በክርስቶስ ሆኖ ወደ ሰማይ የሄደበትን ማንነቱ ለመግለጥ የመረዳት አቅም ያጣ ይመስላል። ወደ ሶስተኛ ሰማይ የሄደውን ሰው አስመልክቶ ሲናገር እንዲህ ይላል፣ በስጋ እንደሆነ አላውቅም ወይም ከስጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል ይላል። ሐዋርያው ጳውሎስ ራሱ ወደ ሰማይ እንደሄደ ያውቃል። ወደ ሰማይ የሄደበትን ማንነቱን ግን መግለጥ የተሳነው ይመስላል። ውድ ወገኖቼ፣ እንኳን ሰማያዊውን ትታችሁ በዚሁ በምድር እንኳን ሰው በውስጡ ያሉትን ሰውነቶቹን የት እንዳሉ እንኳን አያውቃቸው። በክርስቶስ የሚታወቀው ማንነት ከሰው መረዳት ያለፈ ነው። ነገር ግን እንዲህ የመሰለውን ሰው እንድንሆን ጸጋና ኃይል የሚሰጠን ያንንም እንድንሆን በስልጣኑ አድራጊው ታላቁ አምላክ እግዚአብሔር ነው። ክብር ለስሙ ነው። ስለሆነ ሐዋርያው ጳውሎስ በራሱ ሕይወት እግዚአብሔር በክርስቶስ ባለው ጸጋና ኃይል ሶስተኛ ሰማይን እንዲያይ በዚያም ያለውን እንዲሰማ ያደረገበት ሁኔታ ከአይምሮ በላይ ስለሆነበት ይህንን ማንነቴን እግዚአብሔር ያውቃል የሚል ይመስላል። በሌላ አባባል በራሴ ሕይወት እንዲህ በመሰለ አስደናቂ ልምምድ እንኳን አልፌ ባለሁበት ጉዳይ የኔ እውቀት ስለ ራሴ እንኳን ያለው ውስን ነው ባይ ነው። እግዚአብሔር ብቻ አዋቂ ነው በሆነበት በስጋ ይሁን ያለ ስጋ ልገልጠው በማልችለው ማንነቴ ወደ ሶስተኛ ሰማይ ለመሄድ የበቃሁት ከክርስቶስ የተነሳ በመሆኑ ትምክህቴ በክርስቶስ ባለው ማንነቴ ነው ይላል። ያንተ ትምክህት በማን ነው? ሶስተኛ ሰማይ ሳንሄድ እዚሁ በምድር ላይ ሰዎች ሰርተው የሚያገኙትን ገንዘብ ወይም አንዳንድ ነገር ስላገኘን ትምክህታችን፣ ጉራችን በእምነት ላይ ነው፣ በምላስ ላይ ነው፣ በልፍለፋ ላይ ነው። እግዚአብሔር ከዚህ ያድናል። በሶስተኛ ደረጃ ሐዋርያው በምድር ላይ ሰዎች በሚያዩትና በሚረዱት በሚታየው ማንነቱ የሚመካው ስለ ራሴ ግን ይላል ሰዎች በሚያውት ሲመካ ስለ ራሴ ግን ከድካሜ በቀር አልመካም ይላል። ውድ አድማጮች የኛ ትምክህት ማን ነው? በድካማችን እንመካለን? ያፍራሽ ነውን? ይችግር የሚያመጣ ነውን? ይታዲያ የእምነት መምህራኑ የሚቀልዱበት እንጂ የሚያከብሩት ትምህርት ነው? የሚሆንበት ምክንያት ያለ ይመስለኛል። ሐዋርያው በሚመካበት በክርስቶስ በሚታወቀው ሰው በሰማያዊ ስፍራ መመካት የሚቻለው በሰማያዊ ስፍራ ያለውን የከበረ ነገር ማየት ሲቻል ነው። ምድራዊ በሆነ ቅራቅንቦ በሀብትና በጤንነት በመሳሰለ ነገር ላይ የተመሰረተ ወንጌል ይህንን ትህትና ሊያመጣም አይችልም። ሐሳባቸው ምድራዊ ለሆኑ በረከታቸውና ተስፋቸው በዚሁ ምድር ላይ ስለሆኑ በሰማያዊው ሰው ሳይሆን ትምክህታቸው በምድራዊ ሰው መሆኑ ሀብትም ባለበት ሀብት ባለበት ልብ በዚያ ነው የሚለውን የጌታን ትምህርቱን ማድረጋቸው ነው። ውድ ወገኖች ትምክህታችን ማን ነው? በድካማችን መመካት አፍራሽ ነውን? ሰው በመሆናችን በሕይወታችን የሚታዩት ድካሞቻችን ችግር የሚያመጡ ናቸው ወይስ እግዚአብሔርን ጸጋ የሚያመጡልን ናቸው? ይህንን ለሰማችሁ ትምህርት መመለስን ንስሐ መግባትን በእግዚአብሔር ጸጋ ዙፋን ፊት ራስን ዝቅ ማድረግን እግዚአብሔር ይስጣችሁ በጌታ በኢየሱስ ክርስቶስ ስም አሜን።